በደሴ ከተማ አስተዳደር እንዲሁም በደቡብ ወሎ እና ሰሜን ወሎ ዞኖች ለምዝበራ ተጋላጭ በሆኑ የሥራ መደቦች ላይ የተመደቡ የመንግስት የሥራ ኃላፊዎችና ባለሙያዎች የሀብት ምዝገባ እያካሄዱ ነው። ምዝገባው ተግባራዊ ከሆነበት መጋቢት 2006 ዓ.ም ጀምሮ ወደ 15000 የሚጠጉ የመንግስት ሰራተኞች የመጀመሪያና የዳግም ሀብት ምዝገባ አድርገዋል። በአማራ ብሔራዊ ክልላዊ መንግስት ሀብትን ለማሳወቅና ለማስመዝገብ የወጣው አዋጅ አፈጻጸም ችግሮች አሉበት የሚሉ የመንግስት ሰራተኞችን የተከሰው ሪፖርተራችን መስፍን አራጌ ተከታዩን ከደሴ ዘግቧል።
በክልሉ በተለያዩ አካባቢዎች ከ2006 መጋቢት ወር ጀምሮ የመንግስት ሰራተኞች የሀብት ምዝገባ ቢያካሄዱም በተለይ ምዝበራን ከመከላከልና ተጠያቂነትን ከማስፈን አንጻር ያደረገው አስተዋጽኦ እምብዛም ነው የሚሉ ድምጾች እየተሰሙ ነው። እንደነሱ አባባል የሀብት ምዝበራው እየተፈጸመ ያለው በከፍተኛ አመራሩ ሆኖ ሳለ በስፋትና በተደጋጋሚ ሀብት የሚያስመዘግበው በዝቅተኛ የስራ መደብ ላይ የሚገኙ ሰራተኛ ነው። የከፍተኛ አመራሩ ሀብት ምዝገባ ይፋ ለመሆኑን በማንሳትም ለምን የሚሉ ጥያቄ ያስከትላሉ።
ይሄ ሀብት ማስመዝገብ ከዛሬ 2 ዓመት በፊትም የተደረገ ነገር ነው እና መልካም የሚባል ሚዲያ ላይ በተለይ የምናያቸው ነገሮች እንግዲህ ሀገሪቱ ምን ያህል ደረጃ ላይ እንዳለች ሁላችንም እየታዘብን ነው። በቀን 3 ጊዜ በልቶ በማያድር ህዝብ መካከል እስከ አውሮፕላንም እስከ መርከብም የተያዘበት ሁኔታ ነው ያለው እና ከዛ አንጻር ይህንን ለማጣራት እየተሰራ ያለው ነገር ጥሩ ነው። እንደዚህ በጣም ዝቅተኛ የመንግስት ደሞዝ የሚያገኘው ላይ ብቻም ሳይሆን በተለይ ላይ ያሉት አመራሮች ላይ በደንብ ጠርቶ መምጣት አለበት። ያኛው ከተስተካከለ በኋላ ነው ታችኛውን መፈተሽ አለበት።
ይህን ሀሳብ ወሎ ዩኒቨርሲቲ ስነ ምግባርና ጸረ ሙስና መኮንኑ አቶ ሱለይማን ሰይድ ይዳሩታል።
በሀገር ደረጃ በዩኒቨርሲቲም ደረጃ ያሉት አመራሮች ሀብታቸው ማስመዝገብ እንጂ ለሰራተኛውም ይሁን እንደ ሀገር ይፋ የወጣ ነገር የለም።
በአማራ ክልል ጸረ ሙስናና ስነ ምግባር ኮሚሽን የደሴ ቅርንጫፍ ጽህፈት ቤት ኃላፊ አቶ አባተ ምርኩዜ ግን ቅርንጫፍ ጽህፈት ቤቱ በሚንቀሳቀስባቸው ደሴ ከተማ አስተዳደር፣ ደቡብ ወሎና ሰሜን ወሎ ዞኖች እንዲሁም ዋግምራ ብሔረሰብ ዞን የሚገኙ አመራሮችና የመንግስት ሰራተኞች ሀብታቸውን እንዲያስመዘግቡ ተደርጓል ባይ ናቸው።
ይሄ አንደኛ የተሿሚዎችን፣ ሁለተኛ የተመራጮችን፣ ሶስተኛ የመንግስት ሰራተኞችን እንግዲህ ለሙስና ወይም ለብልሹ አሰራር ተጋላጭ የሆኑ የስራ መደቦች ተብለው ተለይተው ምዝገባ እየተካሄደ ነው። እንግዲህ የከፍተኛ አመራሩ የሚካሄዳል፣ የዝቅተኛ አመራሩ የሚካሄዳል፣ የመካከለኛ አመራሩ የሚካሄዳል፣ የመንግስት ሰራተኞችም ይካሄዳል። አሁን እዚህ ላይ ልዩነት የለም።
አሁን በከፍተኛ አመራሩ ደረጃ እየተመዘገበ ነው ብላችኋል?
እንግዲህ አሁን እኛ ባንኖርም በክልል ደረጃ ያሉት ያንን ይሰራሉ። እንግዲህ እኛ ከፍተኛ አመራር ብለን የምንይዛቸው የዞን አመራሮችን እና የከተማ አስተዳደር አመራሮችን ነው። እነዚህ ደግሞ እያስመዘገቡ ነው።
የሀብት ምዝገባው ህጋዊ ተጠያቂነትን የሚያሳፍን፣ ማንኛውም ግለሰብ የአመራሩን የሀብት መጠን ለማወቅ ጥያቄ ቢያቀርብ ምላሽ የሚያገኝበትን አሰራር የዘረጋ ነው የሚሉት ደግሞ በደሴ ከተማ አስተዳደር ከንቲባ ጽህፈት ቤት የስነ ምግባር መከታተያ ክፍል የስነ ምግባር መኮንን የሆኑት አቶ ትእዛዙ እንግዳው ናቸው።
በአዋጅ ላይ በተገለጸው መሰረት ማንኛውም ግለሰብ ያንን ግለሰብ ሀብት ለማወቅ ከፈለገ የስጋ ዝምድና እስከሌለው ድረስ ለምን ሌላ ተግባር እንዳይጠቀምበት በማመልከቻ ጠይቆ ወዲያው ይሰጠዋል የሚለው
ግለሰቦቹ መረጃ የሚያገኙበት መንገድ ግን ግልጽነት የጎደለው ስለሆነ አፈጻጸሙ ላይ ብዥታ ማስከተሉን አቶ ሱለይማን ያነሳሉ። ከወሎ ዩኒቨርሲቲ
እንደ ሀገር የወጣው ህግ ጥሩ ነው። አፈጻጸሙ የተወሰነ ቢሆን ክፍተት አለው፣ ግልጽ አይደለም እና ችግር አለ። ያስመዘገቡ ሰዎች በሚዲያ ይገለጻል። እንዳልኩ በሴክተሮች በኩል ነው ተገልጾ ዝርዝር ነው የሚሄደው። ህዝብ ወይ ህብረተሰቡ ፈላጊ አካል የተለየ ሀብት ማወቅ እፈልጋለሁ ብሎ ሂዶ የመጠየቅ መብት አለው የለውም የሚለው ነገር እሱ በደንብ ግልጽነት ይሄ ጎደለ ይመስለኛል።
በሌላ በኩል ሀብት ያከማቹ ግለሰቦች ንብረቱን በራሳቸው ሳይሆን በሌሎች ሰዎች ስም ስለሚያስቀምጡ የተጀመረው የሀብት ምዝገባና ይፋ የማድረግ እንቅስቃሴ ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ስጋታቸውን ይገልጻሉ።
ሙስና ተባለ እንጂ የተደራጀ ሌብነት ነው እና ያን የተደራጀ ሌብነት እኔ ለምሳሌ በእኔ ፖዚሽን ላይ የሆነ ነገር ከሰራ ሀብቴን እንደነገርኩ ያለችኝ ነው የማስመዘግበው። ነገር ግን ወንድም ያለ እህት አለ ያጎት ልጅ አለ እና ከዘር ጋር ተያይዞ የሚሰራጩ ንብረቶችንና ሀብቶችን መሰብሰብ አስቸጋሪ ነው የሚሆነው።
መኮንኑ ከዚህ በተጨማሪ ከፍተኛ የመንግስት ባለስልጣናት ወደ ስልጣን ከመምጣታቸው በፊት ያላቸው ሀብት ተመዝግቦ ከታወቀ አፈጻጸሙን ሊያቀለው እንደሚችል መክረዋል።
ኃላፊዎች ከመሾማቸው በፊት ቢሆን ምዝገባው ጥሩ ነው። ከሹመቱን ካገኙ በኋላ ከሆነ ያስቸግራል። ሹመቱ ልክ ደጋግሞ እንደደረሰ ማግስት የተወሰነ እስከሚለማመድ ድረስ ባህሪያቸው የተሻለ ጥሩ ነው የሚሆነውና ፖዚሽን ላይ የቆዩ ሲሄዱ ትንሽ
መስገባው ግልጽነት የጎደላቸውን አስተራሮች አጥርቶና አደረጃጀቶችን አስተካክሎ ወደ ተግባር ካልገባ የሀብት መስገባው ብቻው ፋይዳ ይኖረው ይሆን? በክልሉ ስነ ምግባርና ጸረ ሙስና ኮሚሽን የተፈ ቅርንጫፍ ኃላፊ
መስገባው ብቻው ፋይዳ የለውም። ፋይዳ የሚኖረው አንድ ሀብታት መስገቢ በሁለት ዓመት ተኩል መስገባ ያካሄዳል። እሱን መስገባ ካካሄደ በኋላ ነው እንግዲህ የእውነትም ይሄ ሀብት አለው የለውም፣ ያስመዘገበው ነገር ትክክለኛ ነው ወይስ ትክክለኛ አይደለም የሚለውን ነገር ለማጣራት እንትን የሚባለው ከሁለት ጊዜ መስገባ በኋላ ነው። ይህንም እንግዲህ ምናልባት ያሉን ባለሙያተኞች የሀብት መስገባ ብቻ ነው፣ ይህን ደግሞ በየቦታው ተንቀሳቅሶ የሀብት ትክክለኛ ነው ወይስ አይደለም የሚለውን ነገር ደግሞ የሚሰራው ሌላ ባለሙያተኛ ነው። ይህም ባለሙያተኛ እንግዲህ ምናልባት ወደፊት መንግስት ከፈቀደና የሚያደራጀው ከሆነ ይህ እስካሁን ድረስ ገና ነው።
በተነሱ ጥያቄዎችና አስተያየቶች ዙሪያ ከተደጋጋሚ ማባበል በኋላ ምላሽ ለመስጠት ቃል ገብቶ የነበሩት የክልሉ ስነ ምግባርና ጸረ ሙስና ኮሚሽን የሀብት ማሳወቅና ማስመዝገብ ዳይሬክቶሬት አቶ ዘላለም ብርቱ ስልካቸውን አጥፍተዋል። ኮሚሽነሩንም በጽሕፈታቸው በኩል ለማግኘት ጥረት ቢደረግም ስብሰባ ላይ ናቸው በሚል ምክንያት ልናገኛቸው አልቻልንም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።